ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እና ቁም ነገሩ እዚህ ላይ ነው። እስከዛ ጊዜ ድረስ አውሮፓውያን ነጭ ዘር ከሁሉም ዘር የበለጠ በማንም ዘር በተለይ በጥቁር ዘር የማይሸነፍ የማይበገር ዘር ብሎ ያምኑ ነበር። በዚህም በ1884 እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ዘ ስክራምብል ፎር አፍሪካ አውሮፓውያን እርስ በርሳቸው ሳይጣሉ አፍሪካን እንዲቀራመቱና ኮት አንኮት እንዲያሰረጽኑ ተፈራረሙ።
ከምሽቱ እንግዶቻችን አንዱ ናቸው። የክፉ ዘመን በመባል የሚታወሰውና የሚሊዮኖችን ሕይወት የቀጠፈው የ1880ዎቹ እጅግ የከፋ ድርቅና ቸነፈር፣ የጀርመኑ የአውሮፓ ሀገሮች ጉባኤና አፍሪካን ለመቀራመት የደረሱበትን ውጥን ጨምሮ በዋሽንግተኑ ዝክረ አድዋ የተነሱትን ጭብጦች በሚመለከተው ቅንብር ይመለሳሉ።
የአፋር አካባቢ ቢሌ በሚባለው ወረዳ ቻይሉና ጋራሮ በሚባል መንደር ነው ጊዜ 3 የውሃ ፕሮጀክቶች የተሰሩት። እነሱን ለማየት ነበረ ወደዛ የሄድነው። ግን እዛ ስንደርስ ያየነውና ያገኘነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው መመረቂያ በሚደረግበት ጊዜ ህዝቡ የተሰማውን ትስታ ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ፣ የውሃ መምጣት ደግሞ እዛ ቦታ መኖር አንድ ላይ በመሰባሰብ ትምህርት ቤት ለማሰራት ክሊኒክ ለማሰራት ፋንዳላቸው ሲናገሩ በጣም ደስ ይላል።
የንጹህ ውሃ እጥረት የበረታ ምስቅልቅል በሚያስከትልባቸው የተለያዩ የኢትዮጵያ አካባቢዎች የተቸገሩ ወገኖች ውሃ እንዲያገኙ በሚያስችል ጥረት ላይ የተሰማራው በዩናይትድ ስቴትስ ነዋሪ የሆኑ ኢትዮጵያውያን ማህበር ሊቀመንበር ናቸው ሌላው እንግዳችን። እርሳቸውም አብረውን ያመሻሉ።
ንጉሴ አክሊሉ የታሪክ ማስታወሻ በሚያገላብጥበት ዝግጅቱ ዛሬ ደግሞ 60 ዓመታት ወደ ኋላ ወደ 1950ዎቹ ይወስድና ቀድሞ አፍሪካ አንድነት ምስረታ የአፍሪካ ህዝብ መዝሙርና የሙዚቃ ቀማሪዎችን ጨምሮ ያስታውሰናል። የአዲስ አበባው መስኮቱ ሲከፈት
እሁድ የካቲት 26 2015 ዓመተ ምህረት ጤና ይስጥልን እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
ከቅንብሮቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
እሁድ ከሆነ ምሽቱ አሁን የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዓለም አቀፉ ቀይ መስቀል ኮሚቴ 2 ሰራተኞች ቀዳሜ ማሊ ውስጥ ታፍነው መወሰዳቸውን የድርጅቱ የማሊ ቅርንጫፍ በትዊተር ገጹ አስታውቋል። የሰራተኞቹን መታገት ያረጋገጡት የቅርንጫፍ መስሪያ ቤቱ የህዝብ ግንኙነት ኃላፊ አሚናታ አልሳኔ ለአዣንስ ፍራንስ ፕሬስ እንደገለጹት ድርጊቱ የተፈጸመው ከጋኦ ወደ ኪዳል በሚወስደው መንገድ ላይ ነው። እንደ አውሮፓውያን አቆጣጠር ከ2012 ዓመተ ምህረት ጀምሮ ማሊ በከፍተኛ የጸጥታ ችግር ውስጥ የገባች ሲሆን የውጭ ዜጎችንና ማሊያውያንን ማገትን ጨምሮ በርካታ ሁከቶች እየተለመዱ መጥተዋል። በጥር ወር አንድ የዓለም ጤና ድርጅት ሰራተኛ የሆነ ዶክተር ታግቶ ከአንድ ወር በኋላ ተለቋል። ባለፈው አመት ግንቦት ወር ላይም በተመሳሳይ ታጣቂዎች 3 የጣሊያንና አንድ የቶጎ ዜግነት ያላቸውን ሰዎች በደቡብ ምስራቅ የማሊ ክፍል ማገታቸው ይታወሳል። ዓለም አቀፉ ቀይ መስቀል ኮሚቴ ትላንት ባወጣው መግለጫ ሰራተኞቹ እንዲለቀቁ ጠይቋል። በደቡብ ምስራቅ ባንግላዴሽ ከሚያንማር የተፈናቀሉ የሮሂንጋ ስደተኞች በሚኖሩበት መጠለያ ጣቢያ የተነሳው ከፍተኛ የእሳት ቃጠሎ በሺዎች የሚቆጠሩ ስደተኞችን ቤት አልባ እንዳደረጋቸው ባለስልጣናት አስታወቁ። የባንግላዴሽ ምክትል የስደተኞች ኮሚሽነር የሆኑት ሻምሱ ዱዛ እንደተናገሩት ባሉካሊ በተሰኘው የስደተኞች መጠለያ ጣቢያ ውስጥ በአብዛኛው ከቀርከሃና ላስቲክ የተሰሩ ቢያንስ 1000 የሚሆኑ መኖሪያዎች በእሳቱ ወድመዋል። ባለስልጣናቱ በእሳቱ የደረሰው ጉዳት መጠን እስካሁን አለመታወቁን ገልጸው በርካታ ሰዎች ግን ደህንነታቸው ወደሚጠበቅበት ስፍራ መወሰዳቸውን አስታውቀዋል። አንዳንድ ስደተኞች ግን የቤተሰቦቻቸው አባላት እንደጠፉባቸው እየገለጹ ነው። እንደ አውሮፓውያን አቆጣጠር በ2017 የጸጥታ ኃይሎችና የቡዲስት ታጣቂዎችን ያካተተው ጥቃት የሸሹ ቢያንስ 740 ሺህ የሮሂንጋ ሙስሊሞች ወደ ተጨናነቀው የባንግላዴሽ ስደተኞች መጠለያ ጣቢያ መግባታቸው ይታወሳል። የአየር ንብረት ለውጥ ተሟጋቾች ትላንት ቅዳሜ በጀርመን ፓርላማ ህንጻ አቅራቢያ በሚገኝ የስነ ጥበብ ስራ ላይ ጥቁር ፈሳሽ በመርጨት ተቃውሟቸውን ገልጸዋል። የመብት ተሟጋቾቹ ከሀገሪቱ ህገ መንግስት ቁልፍ የሆኑ አንቀጾች የተቀረጸውን ስነ ጥበብ ማርከሳቸው ከፓርላማው አፈ ጉባኤና ከሌሎች ህግ አውጪዎች ውግዘት አስከትሏል። ሰልፉን ያዘጋጀው ዘ ላስት ጄነሬሽን ወይም የመጨረሻው ትውልድ የተሰኘው ቡድን ደጋፊዎቹ በተምሳሌትነት የጀርመን ህገ መንግስት መሰረታዊ መብቶችን የሚገልጹ 19 አንቀጾች የተቀረጹበትን ተከታታይ የመስታወት ሰሌዳዎች የውጭ ገጽታ በዘይት መቀባታቸውን ገልጿል። ቡድኑ ባወጣው መግለጫ የጀርመን መንግስት መሰረታዊ መብቶቻችንን እየጠበቀ አይደለም ያለ ሲሆን አሁንም ዘይትን ማቃጠል መብትን ከመጠበቅ ጋር አብሮ የሚሄድ አይደለም ሲል ተከራክሯል። የፓርላማው አፈ ጉባኤ ባርቤል ባስ ግን የተቃዋሚዎቹ ድርጊት እንዳስደነገጣቸውና ድርጊቱ ምንም ሊገባቸው እንዳልቻለ ገልጸዋል። አፈ ጉባኤው አክለው በእስራኤላዊው አርቲስት ዳኒ ካራቫን የተሰራውና ከሁለተኛው የዓለም ጦርነት በኋላ የተዘጋጀው የጀርመን ህገ መንግስት ስምና የተጻፈበት ዓመተ ምህረት ተጣምሮ ግሩንጅ ሴትስ 49 የሚል ስያሜ የተሰጠው የጥበብ ስራ እንደ ሐሳብን በነጻነት የመግለጽና የመሰብሰብ የመሳሰሉ መብቶችን ማክበርና መጠበቅ እንደሚገባ የሚያስታውስ ነው ብለዋል። የስነ ጥበብ ስራው ወዲያውኑ እንዲጸዳ መደረጉም ተገልጿል። በመጨረሻም የሩሲያ መከላከያ ሚኒስቴር ሰርጌይ ሾይጉ በደቡብ ዶኔትስክ አቅጣጫ ምስራቃዊ ወታደራዊ ወረዳ የሚገኘውን እዝ መጎብኘታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከዩክሬን ጋር ያደረገችው ባለችው ጦርነት ሩሲያ አባሳየችው ደካማ ተሳትፎ ሾይጉ የሚወቀሱ ሲሆን ቅዳሜለት ይፋ የወጣ ምስል መከላከያ ሚኒስትሩ ለሩሲያ መከላከያ ኃይሎች ሜዳሊያ ሲሰጡ አሳይቷል። ይህ በእንዲህ እንዳለ አንድ አመት ያስቆጠረው ሩሲያ በዩክሬን ላይ ያደረገችው ወረራ በሀገሪቱ ምስራቃዊ ክፍሎች ወደሚደረግ የእግረኛ ጦርነት መሸጋገሩን የእንግሊዝ መከላከያ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። ለዚህ ምክንያቱ የሞስኮ ኃይሎች የመድፍ ጥይት እጥረት ስላጋጠማቸው ነው ብሏል። ሚኒስትር መስሪያ ቤቱ በቅርቡ ባካሄደው ዳሰሳ በዩክሬን ውስጥ በቅርብ ርቀት የሚደረጉ ውጊያዎች እየጨመሩ መሄዳቸውን አንዳንድ መረጃዎች ያሳያሉ ብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በእለታዊ መግለጫቸው ከተለያዩ አካላት ጋር ስብሰባዎችንና ድርድሮችን እያካሄዱ መሆናቸውን ገልጸው ዋናው ትኩረታቸው ደግሞ ሩሲያን ከድርጊቶቿ ተጠያቂ ማድረግ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ የካቲት 26 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
Thank you.
ያውም አድዋን ምን ነው? አድዋን ያህል ታቦት ነጻነትን ያህል ጽዋ ምን ነው አጣ አንጋሽ ደጋሽ የጀግና አባቱን ድልወራሽ ምን ነው?
ምን ነው ጭራ ለቀው ዳዋዋጠው ደብሩ ፎካሪን አፈቀፈፋው ሸላይ ጠፋ ባገሩ ምን ነው? ምን ነው በደም በነፍስ የተጻፈ ገድል የጥቁር ህዝቦች ነጻነት ሁሉ አድዋን ያህል ድል ምን ነው?
ምን ነውኛ ጭነቱ እንዳልተራገፈለት ገባጣው እንደሚያኝከው ገኛ አድዋ ጌቱ ቀሎ ሸክሙ ከበደን እረፍት ነስቶ አኘከን እንደመጥበት ልቦና እንናገርበት እንደሳን እንከበርበትን ግርማ እንከብድበት ሚዛን ምን ነው ያው ማድዋን
በጎሰኝነት ሽካል በየጎጡ ጋር ታስረን አድዋ ማለት ከበደን ኢትዮጵያ ማለት ሸከከን ባንባረክልን ባርከው ቅርጫ እናረጋው አማረን
ምንስ ድንቁርና ቢጎራበተን ጎሰኝነት ቢያባትተን ያላደለው ትግል ይወርሳል እንዴት ድል መውረስ አጣተን ያው ማድዋን ከሀገር ከሰንደቅ ከነጻነትም በላይ የሰው መሆንን ማተብ የሳቤት ተረት ተረትን ስራይ የአፍሪካን የነጻነት አዋይ እንዴት
አረ ወገኔ ውሉን ስቷል አድዋ ተራራ መስሎታል ሸንሽኖ ሊከፋፈለው ኮረብታ ሊያደርገው አምሮታል አድዋ ያንድ ቀን ውሎ አድዋ ተራራ መስሎታል
መንፈስ እኮ ነው አድዋ ፈለግ ለመንገዳችን ለታሪካችን ልሳን ዙፋን የነጻነታችን የአብሮነታችን ቁርባን የጋራ ትግል ፍሬ የኢትዮጵያዊነት መልህቅ የረገፈን እንዳንወድቅ ያጸናን እንዳንዋዥቅ እንዳንፈስ ያጠነከረን እንዳንጎድል ወቅሮ የተፈረን ምን ነው ዘመናወረን
አድዋ እንደሁ መንፈስ ነው እንኳን ጎጥ ሀገር ያልሻለው ጽናት አህጉር የጠበበው አይገድቡት ይፈሳል አያቅቡት ይዳረሳል ታዲያ ምን ነው ምንስ ድንቁርና ቢጎራበተን ወሰኝነት ቢያባትተን እንዴት ድል መውረስ ያቀተን ያውም አድዋን የአዲስ አበባ ዩኒቨርሲቲው መምህር ዶክተር በድሉ አቅጅራ ምን ነው ያውም አድዋን በሚል በቋጠሯትና ለሳምንቷ ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ዶክተር በድሉን ለግሩም ግጥማቸው እናመሰግናለን። አድማጮች አሁን የመቅፈቻዋን ስልት እናስከተል።
But it's a book of But it's a book of But it's a book of
የዘንድሮ የአድዋ ድል አከባበር በብዙ መንገዶች ካለፉት ዓመታት እጅጉ የተለየ ነው ለማለት ይቻላል።
በአዲስ አበባ በአንድ ቤተክርስቲያን ቅጥር ግቢ ዘልቆ በምዕመናን ላይ ከተፈጸመው ጥቃትና አንድ የተቃዋሚ አባል እስከተገደሉበት ሌላ ድንገት ድረስ ውዝግብ ያልተለየው አከባበር በታሪክ ተመዝግቧል።
ከሀገር ውጭም በተለያዩ አካባቢዎች ከተከናወኑ ስነ ስርዓቶች ቀደም ያለው የለንደኑ ደማቅ አከባበር የሚጠቀስ ነው።
ባለፈው ሐሙስ የካቲት 23 2015 ዓ.ም ከዋሽንግተን ዲሲ ወጣ ብሎ ከሚገኝ ስፍራ በተከበረው ስነ ስርዓት ከኢትዮጵያውያኑ በተጨማሪ አድዋ ለጥቁር ህዝቦች በሙሉ ነጻነት አነቃቂ ሚና መጫወቱን ከሚያምኑት የካሪቢያን ሀገሮች ተወላጆችም ተገኝተዋል።
ኢትዮጵያ በአድዋ ጦርነት ያስመዘገበችው ድልና የአፍሪካ ዝርያ ያላቸውን በሙሉ ባለም አቀፍ ደረጃ የሚያስተሳስር የወንድማማችነት ህብረት ፓን አፍሪካኒዝም አስተሳሰብ መጽነስ በሚል ርዕስ ያሰፈሩትን ጽሑፍ በንባብ ያሰሙት ገብርኤል ጄ ክርስቲያን አንዱ ናቸው። አሉላ በዝግጅቱ ላይ ተገኝተህ ነበርና ገብርኤል ጄ ክርስቲያን ከተናገሩት የምታስታውሰውን እንደው ጠቀስ ብታደርግልን።
ቆንጅታ አመሰግናለሁ። ትክክል ነሽ። እኚህ ሰው እንደርሳቸው ሁሉ በዝግጅቱ የታደሙ የተለያዩ የካሪቢያን አገሮች ጃማይካ፣ ትሪኒዳድ ተወላጆች የሆኑ ሰዎችን በማስተዋወቅ ነበር የጀመሩት። እሳቸው በጽሑፋቸው በርዕስነት የመረጡት ቀደም ብለሽ አንቺ ያስተዋወቅሽው ኢትዮጵያ በአድዋ ጦርነት ወቅት ያስመዘገበችው ድልና የአፍሪካ ዝርያ ያላቸውን በሙሉ ባለም አቀፍ ደረጃ የሚያስተሳስር እሳቸው የወንድማማችነት ህብረት ነው ያሉት ፓን አፍሪካኒዝም የሚለውን አስተሳሰብ ለመጸነሱ ምክንያት መሆኑን ያስረዱበት ግሩም ጽሑፍ ነበር ያቀረቡት። በንባብ ለአድማጩ ካሰሙት ውስጥ የተባበረው የኢትዮጵያ ኃይል ይላሉ፣ አሁን በኢትዮጵያ የሚታዩትን ግጭቶችና ከማንነት ጋር ተያይዘው የሚደርሱ ጥቃቶች በተረዳ ሰው አንደበት ኢትዮጵያውያን አንድ ባይሆኑ ኖሮ ያ ጦርነት የኢትዮጵያ ድል ይሆን ነበር ወይ ሲሉ ይጠይቃሉ። የተለያዩ ብሔረሰብ አባላትንም በስም እየጠቀሱ አማራው ባይኖር፣ ኦሮሞ ባይኖር፣ ትግሬው ባይኖር ይያሉ ነው እንደሚባለው ያፍ ብቻ ሳይሆን በተለየ ፍቅር በተለየ ሁኔታ ለጥቁር ህዝቦች በሙሉ ነጻነት ምክንያታዊ የሆነ ጠቀሜታውን ያነሱበትን የተባበረው የኢትዮጵያ ጦር ይላሉ። የተባበረውን የኢትዮጵያ ጦር ንጉስ ሚኒሊክ እና እቴጌ ጣይቱ ከራስ መኮንን ጋር ሆነው ለአድዋ ድል አበቁ። አይቱ የኢትዮጵያ ንግስት ከ1889 እስከ 1913 ዓመተ ምህረቱ የአውሮፓውያን ነው። የወታደራዊ ስትራቴጂ ጠንሳሽም ነበሩ በአድዋው ጦርነት ወቅት ብለው ሳቸው ያፈለቁት ሐሳብ የጦርነቱ ስልት ኢትዮጵያን ከቅኝ ተገዥነት ላዳናት ድል የነበረውን አስተዋጽኦ ያነሳሉ። ከንጉስ ሚኒሊክ ጎን ሆነውም የራሳቸው ተከታዮች እንደነበሯቸው ይተርካሉ። ሰፊ ነገር ነው ያነሱት። ቆንጅት ታዳሚው በልዩ ስሜት ከተከታተላቸው ንግግሮች ውስጥ አንዱ ነው እኚህ ሰው ያቀረቡት ንግግር። አሁን ያለው ምስቅልቅል ሁኔታ ያሳሰባቸውም ይመስላሉ። ዓለም በተለየ ስሜት የሚቀበለውን የአድዋ ድል እንዴት ኢትዮጵያውያን የራሳቸው የሆነውን መቀበል ያቅታቸዋል የሚል ጥያቄ ስነዝሩና ነው ሰውን በጣም በተለየ ስሜት ሊዋጥ ያደረጉት። ከሞላ ጎደል ግን ይመስላል። ቆንጅት
ሁላ በጣም እናመሰግናለን። ሌላው ከአድዋው ጦርነት በፊት በነበሩት 8 ዓመታት የሆነውንና የአድዋ ጦርነት የተካሄደበትን አውድ እንዲሁም ድህረ አድዋ ኢትዮጵያ በዲፕሎማሲው ጎራ ያስመዘገበችውን ድል ጨምሮ ታሪኩን መለስ ብሎ የሚፈትሽ ጽሑፍ ያቀረቡት የዋሽንግተን ዲሲ አቅራቢያ ነዋሪው ዶክተር ሞገስ ገብረ ማርያም ነበሩ።
የዋሽንግተኑን ዝክረ አድዋ ስነ ስርዓት ያዘጋጀው የጣይቱ የትምህርትና የባህል ማዕከል ዲሬክተሯን ሁለ ገቧን ከያኒ ዓለም ፀሐይ ወዳጆንና ቀደም ብለን በጠቀስነው ጽሑፋቸው ያቀረቡትን እንዲያስረዱን ዶክተር ሞገስ ገብረ ማርያምን ጋብዘን አወያይተናል። ወደ ምልልሳችን እንሰዳችሁ። እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ዓለም ፀሐይ ወዳጆ፣ ዶክተር ሞገስ ገብረ ማርያም በዓለም ዙሪያ ኢትዮጵያውያን በስተው በሚገኙባቸው አካባቢዎች መሰንበቻውን በመከበር ላይ ያለው 127ኛውን የአድዋ ድል በዓል መታሰቢያ ስነ ስርዓት ተንተርሶ ባለፈው ሐሙስ የካቲት 23 2015 ዓመተ ምህረት ጣይቱ የትምህርትና የባህል ማዕከል ዝክረ አድዋ 127ኛው ዓመት በዓል በሚል ዝግጅት አሰናድቶ ነበር። ለዚህም ውይይታችን መነሻ የሆነን ይኸው ነው። ዓለም ካንቺ ብንጀምር ከዚህ ቀደም ከሚከበረበት ለየት ባለ መልኩ የተከበረ ይመስለኛል። በዚህ ሰዓት ይሄን ውይይት ለሚከታተሉ ነገር ግን በመድረኩ ላይ ያሉ ሰዎች እንዴት ነው በዚህ መልኩ ለማክበር የወጣናችሁ? ምንድን ነበር የተካተተበት ባጭሩ?
እሺ፣ በቅድሚያ በጣም አመሰግናለሁ እዚህ አብሮኝም ተሳታፊ የሆነው ዶክተር ሞገስም እንዳየኸው በዚህ በጣይቱ ባልኔትወርክ ማዕከል ላይ ከተገኙት እንግዶች አንዱና ዋንኛው ወረቀት አቅራቢም እሱ ነበርና እሱንም እንደዚሁ አመስግኜ ልጀምር። እንግዲህ በአለፉት ረጅም አመታት ውስጥ ጣይቱ የባልኔትወርክ ማዕከል እዚህ በስደት ለሚገኙ ኢትዮጵያውያን ይህንን አይነት በዓላትና ዝካድዋን ሲያደርግ ድርጅቱን ራሱ በትጌ ጣይቱ ከመሰየም ጀምሮ በጣም አስጊ ነው አስፈሪ ነው እየተባለ በሚፈራበት ዘመን ጀምሮ የቋንቋን ባህልን ታሪክን እንዲህ ለትውልድ በመቅረጽና በመስጠት ሲሰራ የቆየ ድርጅት ነው። በዚህ አመት ትንሽ ለየት የሚያደርገው ዓለም አቀፍ ኮሚቴ ተቋቁሞ በዚህ ዓለም አቀፍ ኮሚቴ ውስጥ እንግዲህ ከካናዳም ከእንግሊዝ ሀገርም ከኖርዌይም እኛም ከአሜሪካን ተለያዩ የአውሮፓ ሀገሮችን አካቶ አንዳንድ የአፍሪካ ሀገሮች ኢትዮጵያም እንዴት ይከበራል በሚል የተለያዩ ከተማ የአድዋ አዘጋጅ ኮሚቴ አባላትን አንድ በማድረግ በምን መልክ መረዳዳት እንችላለን፣ በምን መልክ ነው የምናቀርበው፣ በየከተማችን ምን እንሰራለን በሚል የጋራ የሆነ ስራ አድርገን የጥሪ ወረቀታችን ሳይቀር ተመሳሳይ በሆነ መልኩ ቦታ ስፋ ከመቀያየር በስተቀር አንድ የሆነ ቅርጽ እንዲይዝ የጋራ አርማ እንዲኖረን በማድረግ አዘጋጀ ነው። ስለዚህ በዚህ አመት አንድ ዓለም አቀፋዊ መልኩ ተያዙ ከፍ አድርጎታል። ይህንን ያደረግንበት ምክንያት እንደሚታወቀው ውጭ ተወልደው የሚያድጉ ህጻናቶች ደግሞ በጣም እየበዙ ነው። ለትውልዶች በያሉበት እንዴት ማስተላለፍ ይቻላል በሚል ከዛም ሌላ በዓለም ላይ ትልቅ ተጽዕኖ ፈጣሪ የሆነ በዓል ነው አድዋ። የአንድ የኢትዮጵያ ብቻ ሳይሆን ለአፍሪካውም ለጥቁሩም እዚህ ላለውም ሰባችንም ላይ እንደሰማኸው እንደንግዶቻችን በዚህ በጃማይካም በካረቢያን ሀገርም ላሉት ትልቅ ፋይዳ ስላለው ዓለም አቀፍ የነጻነት ቀን እያለን የምናከብርበትን መንገድ ለመጀመር ያስችለን ዘንድ በዛ መልክ ነው ያደረግነውና ዝግጅቱን በጣም በደመቀ መልኩ ነበር የተካሄደው።
የካሪቢያን ተወላጆች በመድረኩ ንግግር ያሰሙት ገብርኤል ጄ ክርስቲያን የተባሉት በመግቢያችን ያነሳናቸው በጥብቅና ሙያ የሚተዳደሩት የካሪቢያን ተወላጅ እንግዳችሁ እንዳልሽው ዓለም አቀፋዊ ይዘቱን አሁን አራያነቱን አብልተው ተናግረዋል። ዶክተር ሞገስ ወደ እርሶንም መጣው። ቀደም ብሎ እንደተገለጸው እርሶም ያድዋን ድል ታሪክና ከዚያም ጥቂት ቀደም ብሎ የነበረውን ጊዜ የሚመለከት ጥናታዊ ጽሑፍ አቅርበዋል።
ብዙዎችን ቀልብ የሳበ ሰፊ ዝርዝር ያዘ የጥናት ወረቀት ነው ያቀረቡት። በዚህ ለሬዲዮ ፕሮግራም እንዲስማማ እንደው በጣም መሰረታዊ የሆኑ ጥያቄዎችን ባነሳሎት ከዶጋሊ እስከ አድዋ በሚል መውሰድ እንችላለን። ከቀደመው የዶጋሊ ጦርነት እጅግ ከባድ የሚሰኙ ሁኔታዎች በኢትዮጵያ ምድር ላይ የተከሰቱበት ታላቁ ረሃብ የሚባለውን ጨምሮ በወረርሽኝ መልክ የተነሱ በሽታዎች እጅግ ከባድ በሆነ ሁኔታ ውስጥ ያለፈችን ሀገር የሚያሳይ ስዕል ነው የሰጡን። ጦርነቱም ሲጀመር በዚያው አስቸጋሪ ሁኔታ ውስጥ ጦርነት እንደተገባ ነበር የሚያስረዳው ጽሑፎና እስኪ ዋናውን ነገር እንመልከት። የዶጋሊው ጦርነት በምን ተከሰከሰ? ራስ አሉላ እንደምን ለውጊያው ተነሳሱ? የጣሊያንን ጦርስ እንዴት ለማሸነፍ ቻሉ?
እሺ፣ አጼ ዮሐንስ በናፒየር መሳሪያና በአሰልጣኙ በካርካብ አማካኝነት ስልጣን ስለያዙ አጼ ዮሐንስ የእንግሊዝ ወዳጅነት እጅግ ይወዱ ነበር። እንግሊዝ ግን አጼ ዮሐንስ የእንግሊዝ የልብ ወዳጅ መሆናቸው እያወቀ አጼ ዮሐንስን ተራ በተራ ከግብጽ ከሱዳን ድርቡሽና ከጣሊያን ጋር አጋጭቶ የህይወታቸው መጥፊያ ቀየሰላቸው። የመጨረሻው ጠላታቸው በ1884 ዓመተ ምህረት ግብጽ ትታ የሄደችውን ምጽዋን አጼ ዮሐንስ ሊይዝ ሲሉ ፈረንሳይ ቀድማ እንዳትይዝ ብለው እንግሊዞች ምጽዋን አጼ ዮሐንስ አይናቸው እያየ ለጣሊያን ሰጡባቸውና የጸቡ መጀመሪያ ሆነ። አጼ ዮሐንስ እንግሊዝ ላለማስቀየም እጅግ ለዘብተኛ የሆነ የተማጽኖ ዲፕሎማሲ ቢያካሂዱም 3 ዓመት ሙሉ ፍሬ ሳላገኘ አለሮች ደግሞ ደጋደጋውን በአማሴ ምድር መስፋፋት ሲጀምሩ ይህን ያልወደዱ ራስ አሉላ ትዕግስታቸው አልቆ ምጽዋ አጠገብ የሚገኘውን የሰሐጤን ምሽግ አጠቁ። አለኖች በደም ተመቻችተው ምሽጋቸው ውስጥ ነበሩ። በመድፍና በጠመንጃ የራስ አሉላ ወታደሮች በብዛት ስለጨረሱ ራስ አሉላ ለማፈግፈግ ተገደዱ። አለኖች መሳሪያ ስላለቀባቸው ከአስመራ መሳሪያና ወታደር እርዳታን ይመጣላቸው በተማጸኑት መሰረት ኮሎኔል ዲክ ሶፈር የሚባለው ኢጣሊያዊ 500 ጣሊያን ወታደሮችና ብዙ አስካሪዎች ይዞ ከአስመራ ወደ ሳቲ ሲገሰግስ ራስ አሉላ ዶጋሊ ሜዳ ላይ አገኙና 7000 ወታደር ይዘው ጦርነት ገጠሙትና 450 ጣሊያኖችን በሞላ ጨረሷቸው። ይህ የዶጋሊ ጦርነት ይባላል።
መልካም። የዶጋሊ ጦርነት ያስከተላቸው በዚሁ ጽሑፎ የተመለከቱትን መለስ ብለን እናያለን። ዓለም ፀሐይ ወደ አንቺ ልመለስና ዝግጅቱን በተመለከተ ቅድም ተቀሳ አድርገሻል። ዓለም አቀፋዊ ፋይዳ ይልቁንም ደግሞ ለጥቁር ሕዝቦች በሙሉ ባሉበት በተምሳሌትነቱ አንድን የነጭ ወራሪ ኃይል ያሸነፈ ጥቁር ሕዝብ ለነጻነት ሁሉ በመሳሌ ተደርጎ በአፍሪካ ውስጥ ለተለያዩ ሀገሮች የነጻነት ትግል መነሳሳት ትርጉም ነበረው ዋጋ ነበረው የሚለውን አስተሳሰብ ያንጸባረቁ ናቸው። ቀደም ብዬ ስማቸውን የጠቀስኳቸው ፋክራቢ በዝግጅቱም ላይ የተገኙ ሌሎች የካሪቢያን ሰዎች ነበሩ እሳቸው ሲያስተዋውቋቸው የተመለከቱት። እስኪ ንገረኝ እንዴት ነው ይሄን የአድዋን ዓለም አቀፋዊ ፋይዳ ከፍ ለማድረግ የሞከራችሁ ያላችሁት?
ዛም መድረካችን ላይ እንዳቀረብነው በብዙም ማህበራዊ ድረገጽ ላይ ለመላክ ሞክረናል። የመጀመሪያ ተግባር ያደረግነው የቦርድ አባሎቻችን ከኛም ካውንቲ ጭምር ጥያቄ በመጠየቅ ይህንን ማርች የአድዋ የድል ወር የሚል ፕሮክላሜሽኑን ለጣይቱ ማከል እንዲልኩ ወሩንም የአድዋ የድል ወር ብሎ በማሰየም ነበር ያደረግነው። ቀጥለን ደግሞ በእለቱ የሚናገሩ በተለይ የዚህ የታዋቂው ታጋይ የማርከስ ጋርቬ ልጅ እንዲገኝ ዶክተር ጁሊየስ ጋርቬን የዶክተር ሳሙኤል ክርስቲያንን እና ሚስተር ገብርኤልን መጋበዝ ነበር የፈለግነው። ዓለም አቀፍ መልኩን ለማሳየትና አድዋ ለጥቆች ምን ፈየደ የሚለውን ነው። ይሄ እንግዲህ አንደኛ እንዳልኩት ለኛ ወጣቶች ብዙዎቹ አቁትም ከኢትዮጵያም በላይ መሆኑን ማሳወቅ አለብን። ሁለተኛ በዓለም አቀፍ ደረጃ ለሌሎች ዜጎች ምን ያህል ጥቆችን በመወከል አንዲት ኢትዮጵያ የምትባል አፍሪካ ውስጥ ያለች ሀገር አንገቱን አቅንቶ እንዲሄድና በነጻነቱ እንዲያምን አድርጎ ለሌላ ነጻነት እንዴት እንደነሳሳ ነው እንግዲህ ሚስተር ገብርኤልም ሲያቀርብ የነበረው በመሽቱ በጣም ደስ የሚል ነው እሱም ያቀረበው ጽሑፍ። ለሌሎቻችን ብርታት ለሌሎቻችን ጉልበት ነው የሆነው። በቅኝ ግዛት ውስጥ ለነበረው ጥቁር ሁሉ በልበ ሙሉነት ያንን ሀገር እንዲታገልና ለቀጣይ የጥቁሮች እንቅስቃሴ ብርሃን የሆነ ድል ነው የሚለውን ነገር ለማስጨበጥ ስለፈለግን እሱ ላይ ነው የሰራነው። ከዚህ ሌላ በራሳችን በኩል ደግሞ ምንድን ነው አሁን የማይዘነጉ ነገሮች በአጭር ሰዓት ልናቀርብ የምንችላቸው በሚል የጣይቱ ቦርድ አባላት የጣይቱ የሙያ ልጆቼ ተሰብስበን የወሰንበት ነገር ቢኖር ምንድን ነው ከአዋጁ ጀምሮ እንደ ነጻድቅ ያሉትን አዝማሪዎች የሚወክል የቤተ ክህነቱንና ታቦቱ አብሮ መዝሙርን የሚወክል መሪ የነበሩትን አዝማቾች ባህሪ ትልልቆቹን እንደጃ መስገበየውን ባልቻን እንንክስ ተክላይ ማመጡ ሌሎቹን የሚወክል ባህሪ ከዛ ደግሞ ስማቸው ያልተጠቀሰ የንጉሳቸውን መሪ ቃል ብቻ ተከትለው የሄዱ ሀገር ያዳኑ ያተረፉ አርበኞችንም የሚመለከት ሐሪያት በማበጀት እንዲታው ሳይቀር ፉከራው ሳይቀር ነጋሪቱ ሳይቀር እንዲታየ ነበር የፈለግነው። አሳይተናል ያዷን ዘመቻ በጠቅላላው እንዴት እንደሄዱ። ከዛም ደግሞ ሀገር ሰላም ስትሆን የንጉስ ግብር የሚለውን ባህል ለማሳየት ባህሉን በጠበቀ ለሰውን እንደያዙ ብርሌያቸው እንደገባ ሴቶች ዛዝርቱም ቋንንቶቹ እንደተቀመጡ የሚደረገውን የራት ግብርን እሷንም ለማሳየት ነው የሞከርነው። በጥበብ ከተቀስቀቸው ሙጪ ከሳኑ ዘይስብ የደራሲ ዓለማየሁ ሞገስ ልጅ ዶክተር ዓለም ገና መጥቶ ነበር። ዶክተር ይርጋ ገላው ከአውስትራሊያ አድዋን የሚመለከት ግጥም ልኮልናል። ዶክተር አብነት በዛ ረዴት የመሰለ ወጣት ሐኪም ነው። ብዙ የጤና ሐኪሞች ታድለናል እኛ እዚህ አሜሪካ ነገር እንደ ዶክተር ገበየ እንደ ዶክተር ሞገስ ገጣሚያን ስለ ቋንቋና ስለ ስነ ጽሑፍ ትኩረት ያላቸው ሰው እነሱንና ወጣት ደግሞ በጣይቱ ራሱ የፈለቁትን እንደነ እስራኤል እንደነ ኤልሻዳይ ያሉትን ደግሞ ለወጣቱ በራሳቸው ቋንቋ ግጥሞቻቸውን እንዲያነቡ በማድረግ ነሱስና ነሰላም እነዚህን የመሳሰሉ ሰዎች እንዲቀርቡ በማድረግ ነው። ሌላው በዚህ አመት የታደነው ነገር ተዋናይ ቴድሮስ ተስፋዬ በአጋጣሚ በሌላ ጉዳይም ቢሆን እዚህ በመገኘቱ በመሃላችን የምኒልክን ገጸ ባህሪ ወክሎ አብሮን እንዲሰራ አድርገ ነው። ማሳተፋችንም ሌላ ጉልበት ሆኖላል። ከሱ ጋር ያው ታዋቂው መለስ ወልዱም አብሮ ተሳትፏል። እነዚህን አካተን ነው እንግዲህ ኪነጥበቡን ያደመቀልን ብለን የምናስበው። በዚህ አጋጣሚ እንግዲህ ለሁሉም አብረውኝ ለሚደክሙ ባለሙያዎችም የቦርድ አባላትም ኮሚቴ አባላትም እንደው ከፍተኛ ምስጋናዬን ማቅረብ ፈልጋለሁ።
መልካም እንግዲህ ዓለም ከዝግጅቱ አጠቃላይ ሁኔታ ጋር የተያያዘ ጥያቄዎችን ሁሉ መልሰሻል። ወደ ታሪካዊ ይዘት እንመለስና ዶክተር ሞገስ ቀደም ብለው ከዶጋሊው ጦርነት መቀስቀስ ጋር የነበሩት ሁኔታዎች አንስተዋል። ራሳሉላ የጣሊያንን ጦር በመጨረሻው ዶጋሊ ላይ ድል ነስተዋል። ከዚያ በኋላ ግን ምን ተከሰተ? በጽንፎ እንዳቀረቡት የሚቀጥሉትን ሁኔታዎች ቀላል አላደረገም። ጣሊያን ቂም እንድትአረግዝ ምክንያት የሆነ ይመስላል። እስኪ አጫውቱን።
እሺ፣ አጥም ዋና ቁም ነገሩ እዚህ ላይ ነው። ምክንያቱም ፈረንጆች እስከዛ ጊዜ ድረስ አውሮፓውያን ነጭ ዘር ከሁሉም ዘር የበለጠ የተሻለ በማንም ዘር የማይሸነፍ በተለይ በጥቁር ዘር የማይሸነፍ የማይበገር ዘር ብሎ ያምኑ ነበር። በዚህም ዓለምን የማሰልጠን ኃላፊነት አለበት ዋይት ማንስ በርድን ብለው በ1884 እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ስክራምብል ፎር አፍሪካ አውሮፓውያን እርስ በርሳቸው ሳይጣሉ አፍሪካ እንዲቀራመቱና ኮታ አንኮት እንዲያሰለጥኑ ተፈራረሙ። ለሁሉም ነገር በለስ ቀንቷቸው አንዱን ባንዱ እያማቱ ዲቫይድ ኤንድ ሩል በሚለው ኮንሴፕት ትንሽ ዋጋ ከፍለው አፍሪካን ለመቀራመት ለመያዝ መጥቶ ነበረ። ነገር ግን በዶጋሊ ጦርነት ለመጀመሪያ ጊዜ ይሄን ያህል ነጭ ወታደር 450 ኢጣሊያኖች በጥቁር ኢትዮጵያውያን መገደል በአውሮፓ ጎራ ውስጥ ታላቅ ድንጋጤ፣ ሽብርና ፍርሃት ፈጠረ። ስለዚህ ጣሊያኖች ድምጻቸውን አጥፍተው ጥርሳቸውን ነክሰው በበርሊን ኮንፈረንስ መሰረት ከእንግሊዝ ጋር መክረው ከእንግሊዝ ቅኝ ግዛት ከህንድ አገር ቦምቤ መርከብ ልከው ያቺ መርከብ ወደ ምጽዋ ተመልሳ ከውስጧ ሁለት ላሞች ወጡና ሐማሴ ምድር ተለቀቁ። በ1880 ዓ.ም እነዚህ ሁለት ላሞች ሪንደርፔስት ቫይረስ ወይም የደስታ በሽታ በሚባል ቫይረስ የተለከፉ ነበሩ። ሪንደርፔስት ቫይረስ ማለት የቀንድ ከብት ኮሮና፣ የቀንድ ከብት ኮቪድ ማለት ነው። በትንፋሽ፣ በፈሳሽ፣ በንክኪ፣ በምግብ ከቀንድ ከብት ወደ ቀንድ ከብት እየተላለፈ ከብቱም በቶሎ የሚገድል በሽታ ማለት ነው። ይህ በሽታ በአንድ ጊዜ የኢትዮጵያን ከብት ሞላ ጨረሰ። ከሁሉ ጸሐፊዎች በጊዜ የነበሩት አለቃ ለማ በደንብ ሲያስቀምጡት እንዲህ ይላሉ። በ1880 ዓ.ም በግንቦት ወር የሐማሴን ከብት አለቀ። በሰኔ ወር የትግራይን ከብት ጨረሰ። በሐምሌ ወር የበጌምድርን፣ በነሐሴ ላስታና ወሎን፣ በመስከረም የጎዣም ከብት በሙሉ አለቀ። በህዳር ወር ሸዋ ገብቶ የሸዋ ከብት አንድ ሳይቀር አለቀ ይላሉ። በሀገራችን ያን ጊዜ ከሚገመተው 20 ሚሊዮን የቀንድ ከብት ማለት ላም፣ በሬ፣ ፍየል፣ በግ 90% በዚህ በሽታ አለቀ። ይህን ዘመን አባቶቻችን የከብት በሽታ ዘመን ይሉታል። 1880 ዓ.ም።
ዶክተር ሞገስ አሁን እንግዲህ ገለጹልን የራስ አሉላ የጣሊያንን ጦር ድል መንሳታቸው የዶጋሊው ድል በድልነት ብቻ አልተቋጨም። ይልቁንም በኢትዮጵያ ላይ የተነጣጠረ የሚያረገዘ አገሪቱን መጉዳት የሚችል ሁኔታ ተደረገ ነው የሚሉን። ይሄ የደስታ በሽታ የሚባለው እንስሳት የሚፈጀው በሽታ ሆን ተብሎ ተጠንጥኖ የተደረገ ጉዳይ ነው ነው የሚሉን። እንግዲህ
እኔ ካሁን ካነበብኩት እንደዚህ አይነት በአማርኛ ምለው እጅግ የሰመረለት የዘር ማጥፋት ዘመቻ በኢትዮጵያ ከ1880 እስከ 1884 ዓ.ም ነው ምለው።
በእንግሊዘኛው አጠራር ባዮሎጂካል ዎርፌር የሚባለውና እርሶ ቀደም ብለው ወደ አማርኛ መልሰው የገለጹት ሆን ተብሎ እንስሳቱን ለመመረዝ የተደረገ በውጤቱም ያን ህዝብና አገር ለመጉዳት የታለመ ድርጊት ነው ነው የሚሉት።
አዎ፣ ከብቱን አጥፍቶ ራስን በኢትዮጵያ ለማምጣት ነው። በእርግጥነት ለመናገር የሚችለው እንግሊዞችና ጣሊያኖች በመንግስት ደረጃ መክረውበት የፈጸሙት የዘር ማጥፋት ዘመቻ ባዮሎጂካል ዎርፌር ኤንድ ጂኖሳይድ ነው።
ዶክተር ሞገስ የሚከተል ጥያቄ ላንሳለሁ። በዚህ አሁን በገለጹት ሁኔታ የኢትዮጵያ መከራ የጀመረ ነው የሚመስለው። እንስሳት ቀድሞ አለቁ እንዳሉት 20 ሚሊዮን የሚደርስ የቀንድ ከብት ያለበት ሀገር 90% እንዳለ ረገፉት። ከባድ ረሃብ ተከተለ። በዓለም ደረጃ የሚታወቅ የተመዘገበ ነው ይሄ በኢትዮጵያውያን ዘንድ ክፉ ቀን በሚል የሚታወቀውና ሚሊዮኖችን ስለጨረሰው ድርቅና ቸነፈር ስላስከተለ ከፍተኛ ወረርሽኝ የተከተለበት ነው። እሱን ደግሞ እስኪ ባጭሩ ያስረዱን በጽሑፉ አቅርበውታል።
እንግዲህ በ1880 ዓ.ም ይህን ያህል ከብት በሀገራችን ከሞተ በኋላ ይህን የሞተውን ከብት የሚቀብር ወይም የሚያቃጥል ሰው ስለጠፋ አገር መሬቱ ሸተተ። የሀገራችን እርሻ በበሬ ስለሚታረስ በሬውን በዚህ በሽታ አስታለቀ። እህስ አልተዘራ ረሃብ ገባና የክፉ ቀን ዘመን ተጀመረ። በዚህ በ1880 ዓ.ም ይህን የሞተውን የከብት ሬሳ የሚበላ ዝንብ አገሩ ወረረውና ተስቦ ታይፎይድ፣ ኮሌራ፣ አጣራፊ ትውከትና ተቅማጥ በሽታ ህዝቡን መረፍረፍ ጀመረው። በዚያ ላይ ደግሞ ረሃቡ ተጨመረበት። በ1882 ዓ.ም በሁለተኛው ዓመት ዝናብ ቀረና ድርቅ ሆነ። እህል ቢዘራም አልበቅል አለ። በዚህ ላይ ተስቦ ረሃቡ ህዝቡን መረፍረፍ ቀጠለ። በሶስተኛው ዓመት በ1883 ዓ.ም ፈንጣጣ የሚባል በሽታ ገባና ታዳጊ ህፃናቱን፣ አሮጊቱን፣ ሽማግሌውን ሁሉ መመድመድ ጀመረ። አመቱ ሳያልቅ አባቶቻችን የነፋስ በሽታ የሚሉት ፈረንጆች ኢንፍሉዌንዛ የሚሉት በሽታ ገባና እንደገና ያንን ህዝብ መግደል ጀመረ። በአራተኛው ዓመት በ1884 ዓ.ም እንደው በመርሻና በእንጨት ተቆፍሮ ተዘርቶ በድብቅ የበቀለ እህል እንዳለ ብሎ የአንበጣ መንጋ ያኔ የሌለውን አስበልቶ እህል ከነ ምልክቱ በሀገራችን ጠፋ። ምስኪኑ ህዝባችንም በራብና በበሽታ አለቀ። በዛን ጊዜ አሁን 120 ሚሊዮን የሆነው በኢትዮጵያ ህዝብ ምናልባት የዛን ጊዜ 8-9 ሚሊዮን ቢሆን ከነዚህ ሪቻርድ ፓንክረስ 35% የኢትዮጵያ ህዝብ በረሃብና በበሽታ አለቀ። ይህ ማለት በቀላሉ 3 ሚሊዮን የኢትዮጵያ ህዝብ በዚህ አለቀ ማለት። እነዚህን 4 ዓመት 1880-1884 ድረስ አባቶቻችን የክፉ ቀን ዘመን ይሏቸዋል። አሁንም አለቃለም አለመጥቀስ ፈልጋለሁ፣ ምክንያቱም በጊዜው ነበሩ እሳቸው እንደ ብራተን ጌታ በኋላ የተፈጠሩ ሳሉ የአይን ምስክር ነበሩ። እንግዲህ 4 ዓመቱ እንደዚህ ከዛም በኋላ በ1884 ዓ.ም ከብቶች ከውጋሌና ከባሌ እየተሰበሰቡ እየተነዱ ገበሬው የታደሉ ስለተባዙ ቀስ በቀስ ማገገም ጀመረ። ነገር ግን ሙሉ በሙሉ መዳን ከ10 ዓመት በላይ ወሰደ።
መልካም ዶክተር ሞገስ ወደ ታሪኩ መገባደጃ እናምራና ከአመታት በኋላ የሆነውን ዋናውን የአድዋን ድል የምንመለከትበትን የመጨረሻውን ጥያቄ ልሰንዝር።
ለአውሮፓውያን ዘመን አቆጣጠር በ1896 በኢትዮጵያውያን ዘመን አቆጣጠር በ1888 የኢትዮጵያ አርበኛ የወራሪውን የጣሊያን ጦር ድል ነስቶ የአድዋን ድል ተጎናጽፏል። ነገር ግን የቱን ያህል ከባድ እንደሆነ የሚያሳይ ይልቁንም ደግሞ ከቀደመው የመከራ ጊዜ ጋር የተያያዘ የረሃቡ ጊዜ ጨርሶ የተወጣበት ጊዜ አልነበረምና ጦርነቱ ለአጭር ጊዜ እንኳን ቢራዘም በአገሩ ላይ ነክሶ የነበረው ረሃብ የአድዋን ድል ውጤት በቀየረው ነበር የሚል የአንድ ጸሐፊን ማስታወሻ መነሻ አድርገው በጽሑፉ ምድምደሚያ ላይ አቅርበዋል። እስኪ ይህንኑ የመጨረሻ እናድርገው። ምን ይሆን ነበር? ምንድን ነበር በዛ ሰዓት የሚመስለው ሁኔታ በታሪክ አንጻር?
በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ሰዎች ግራና ቀኝን ሳገናዝቡ ምኒልክ ከአድዋ ጦርነት በኋላ ኤርትራ ገብተው ለምን ይህን አላደረጉም ያን አላደረጉ የሚል ብዙ ትችቶች አሉ። ነገር ግን በጊዜ ነበር ሁኔታ ስንመለከተው ይሄ ቸነፈሩ ባለቀ፣ የክፉ ቀን ባለቀ፣ በአራተኛው ዓመት አድዋ ሲዘመት ረሃብ ከሀገሪቱ በተለይ ከትግራይና ከወሎ አልወጣም ነበረ። የተረፈው ህዝባችንም ገመምተኛ ነበር። አድዋ ከዘመተው 100,000 ወታደር 26% ወታደራችን ገመምተኛ ነበር። አድዋ ደርሶ ለጦር ተሰልፎ ከቆየው 100,000 ወታደር ደግሞ ከባድ ይህን እጥረት ስለነበረበት በየቀኑ 30,000 ወታደር ከአድዋ ጦር ሜዳ ሩቁ በትግራይ መንደር ውስጥ እህል ፍለጋ ይርመሰመስ ነበር። ስለዚህ ከፍተኛ ችግር ነበረበት። ዋይልድ የተባለ አንድ የእንግሊዝ ታሪክ ጸሐፊ ሲጽፍ ጣሊያኖች ቸኩለው ጦርነቱን በየካቲት 23 ከመጀመር ይልቅ ለትንሽ ታግሰው በየካቲት 28 ቢጀምሩት ኖሮ የምኒልክ ወታደር በረሃብ ተፈቶ ተሸንፎ ያገኝ ነበር ብለዋል። ምኒልክ ከአድዋ ጦርነት በኋላ እንደገና ይህን ረሃብተኛ ወታደር ሰብስበው ኤርትራ ሄደው እንደገና ጣሊያን ለመውጋት ጉልበቱም አልነበራቸውም። ቢያደርጉትም ኖሮ ውጤቱ ሽንፈት ነበር። የጦርነት ውጤት በስማ ጊዜ ኢጣሊያ ውስጥ ለቅረብሻ ተነስቶ ጠቅላይ ሚኒስትሩ ለክሪስፒን ዛይነርገው የጣዳነት ተሰብስቦ ብዙ መርከቦችና ብዙ ሺህ ወታደሮች ይዞ ወደ ምጽዋ እየገሰገሰ ነበርና አጤ ምኒልክ በለከም ጉልበታቸው በጣሊያን ይዋጉሮ የአድዋ ድል ይሰረዝ ነበረ። ምኒልክ በጦር ጊዜ ኤክሰለንት ስትራቴጂስት ብቻ ሳይሆኑ በሰላም ጊዜም ቢሆን ብሪሊያንት ዲፕሎማሲና ስትራቴጂስት ነበሩ። ስለዚህ ኤርትራ ሄደው ጣሊያንን ለማባረር ያሰለጉበት ዋናው ምክንያት የጉልበት እጥረት ስለነበራቸው ነው።
አወዛጋቢውን መረብን ለምን አልተሻገሩም ለሚለው በዚያውም ራሱ ጦርነቱን ድል በነሱበት ቦታ እንግዲህ እንደሚባለው ያናህ የገነነ ከሆነ በአምስት ቀናት ልዩነት ቢዘገይ ኖሮ ጦሩ በረሃብ በተፈታ ነበር ችግር ላይ ወደቀ ነበር ነው። ይሄ በርግጥ የሚስብ ነው። የታሪክ ጸሐፊዎችን መላልሰው ደጋግሞ እንዲያው የሚጋብዝ ይመስለኛል። ሩጥሩ ትልልቅ መጽሐፍት ከኢትዮጵያውያን ውጪ በዚህ ዘመንም እየተጻፉ ነው። በአሜሪካውያን የሚተጻፈውን የቅርብ ጊዜ መጽሐፍ እናስባለን። ምክንያታዊ የሆነ አሁን ባለንበት የኢትዮጵያ ሁኔታ ደግሞ በተለየ ስሜት እንዲታይ የሚያደርግ ይመስላል። በርግጥ በኢትዮጵያ የተከበረበትን ጨምሮ የሚያነጋግሩ ራሳቸውን የቻሉ ርዕሶች አሉ። ዝክረ አድዋ 127ኛው ዓመት በዓል የካቲት 23 2015 ዓመተ ምህረት በኢትዮጵያን አቆጣጠር ባለፈው ሐሙስ የተከበረውን የዋሽንግተን ዲሲውን በዓል ነው የተመለከትነው። አዘጋጇ ዓለም ፀሐይ ወዳጆ የመድረኩ ተሳታፊዎች ውስጥ ናታሪ ጽሁፍ ያቀረቡት ዶክተር ሞገስ ገብረ ማርያም እንግዶች ሁለታችሁንም ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን። አሉላይ
እኔም አመሰግናለሁ። አሉላ በጣም አመሰግናለሁ። ዓለም ፀሐይ በጣም አመሰግናለሁ።
ተከታዩ ደግሞ ቀደም ብለን በመግቢያችን ያስተዋወቅነው ቃለ ምልልስ ነው።
አሁን በዚህም ቅንብር የንጹህ አጥረት የበረታ መስቀልቅል በሚያስከትልባቸው አካባቢዎች የውሃ አቅርቦት ለማስገኘት በሚያስችል የበጎ አድራጎት ስራ ላይ የተሰማራ የአንድ የኢትዮጵያ አሜሪካውያን ማህበረሰብ የቅርብ ጊዜያት ክንውኖች መልከት እናደርጋለን። Thank you.
አቶ እስክንድር ታምራት የተስፋ ምንጭ ወይም በእንግሊዝኛው stream of hope የሚባለው እዚህ ዩናይትድ ስቴትስ የሚገኝ ኢትዮጵያ የውሃ ችግር ላይ ላሉ ማህበረሰቦች የውሃ አቅርቦት ለማድረስ የሚሰራ በጎ አድራጎት ድርጅት መስራች አባላት መካከል አንዱ ናቸው። አቶ እስክንድር በአሁኑ ወቅት አዲስ አበባ ነው የሚገኙት። እንደምናመሹ ከመሸነ ይደወል ነው ጊዜውን ለዚህ ቃለ መጠይቅ ስለሰጡንም በጣም አድርገን እናመሰግናለን።
እንደምናመሽ ብሮኮምጂት የነን ስለሰጣችሁ በጣም አመሰግናለሁ። እግዚአብሔር ይመስገን። ሰላም ነኝ።
ከዚህ በፊት በሌላ ዝግጅት አነጋግረነውት እናቃለን። ባጭሩ ለራዲዮ መጽሔት አድማጮች እስቲ የተስፋ ምንጭን stream of hope-ን አጠር አድርገው ያስተዋውቁልን እንደመጀመሪያ።
እሺ። እንግዲህ stream of hope ወይም የተስፋ ምንጭ የተባለው ድርጅት የተቋቋመው በ2010 እንደ አውሮፓውያን አቆጣጠር ነው። ገርቤት ያለውን ችግር በመመልከት እስቲ እናብደው በዚህ ተባብረን ለኢትዮጵያኖች እዘላለሁ። ኢትዮጵያን ሚሆን የውሃ ጉድጓድ ማስቆፈር በ50 ዓመት አንድ ጉድጓድ ማስቆፈር ህዝባችን እንረዳለን በሚል ተነሳስተን ነው እንግዲህ የደረስነው።
አቶ እስክንድር እንግዲህ ቀደም ብሎ ቆንጅት በወጉ እንዳስተዋወቀችው ብዙዎችን የሚያበረታታ ኢትዮጵያ የውሃ ችግር ስር የሰደደ ነው። በተለያዩ አካባቢዎችም በብዛት ይታያል። ያን መሰረታዊ ችግር ለመቅረፍ ያቀማችሁን ያደረጋችሁ ያላችሁ ሆኑን የተረዳ ነው። የመጨረሻው የቅርብ ጊዜው ፕሮጀክታችሁ ከተካሄደበት አፋር መልስ ነው። አዲስ አበባ ላይ ዛሬ ማምሻውን አግኝተነው ምናወራውትና እስኪ ይንገሩን የት አካባቢ ነው አፋር ይህ የመጨረሻው የውሃ ቁፋሮና ህዝቡሃ የሚያገኝበት ሁኔታ ያመቻቻችሁበት ስራውስ ምን ይመስል ነበር? በሰውስ በኩል ምን ተስፋ አሳደራችሁ? በሱን እንደርደር።
እሺ። እንግዲህ አፋር አካባቢ ሚሊየን ተነወረዳ ታሊና ጋራሮ በሚባል መንደር ነው። ጊዜ 3 የውሃ ፕሮጀክቶች የተሰሩት ከ6 ወር በፊት ነበረ ስራ የተጀመረው። አጣጥፈው እንዲያልቅ ተደርጓል። እናሱን ለማየት ነበረ ወደዛ የሄድነው። አካባቢው እውነቱን ለመናገር ከከብቶችና ከህዝቡ በስተቀር ከተወሰነ የዘናና ኑሮ የሚኖሩ የአፋር ህዝብ በስተቀር ምንም ነገር የለም። እንዳዛ ለምን መንገዱን ከሚሌ 56 ኪሎ ሜትር ርቀት አለው። ግን መንገድ የሚባል የሁለት መንገድ የለም። እንዲሁ እየፈለጉና ሌላ ትራክ የተከተሉ ነው ወደዛ የሚሄዱት። የሚደረሰው እና ትንሽ አስቸጋሪ መንገድ ነበር ቦታው። ግን እዛ ስንደርስ ያየነው እና ያገኘነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው ምረቃ በሚደረግበት ጊዜ ህዝቡ የተሰማውን ትስታ በጣም በሚገባ አይነት ገልጸዋል። ያላቸውን ፍየል አርደው የግመል ወተት ዳቦ ተሰርቶ ምን ብሎ ነው የመጣው እና በጣም ደስ የሚል እና በጣም የሚያደንቁት አይነት ነበር።
ግብዣ ተደርጎላቸዋል ማለት ነው?
አዎ፣ ግብዣ ተደርጓል። ግን ከሁሉም የሚገርመው ህዝቡ እንዴት ህይወቱ በከብቶች ላይ የተመሰረተ ነው። ዋናው ህይወት ያለው የከብቶቹ ማብላት፣ ከብቶቹን በየቦታው ግጦሽ መፈለግ፣ ለከብቶቹ ውሃ ፍለጋ ነው እና እኛ ስንመጣ ከምግቡ በፊት የጠበቀን ከብቶቻቸውን ለእኛ ለማሳየት ያደረጉት ትልቅ ጥረት እና ከብቶቹ በብዛት ሆነው መጥተው በምናይበት ጊዜ የተሰማን ስሜት በጣም ደስ የሚል ነበር። እነሱም ደግሞ ከብቶቻቸው እንደኛ በማሳየታቸው በኩራት ነበር ያለን ያሳምፉት እና የተናገሩት ነገሮች ብዙ ልብ የሚለኩ ነበሩ። እንዴት ችግር እንዳለባቸው ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ የውሃ መምጣት ደግሞ እዛ ቦታ መኖር አንድ ላይ በመሰባሰብ በብዛት ዘመዳሞችም ናቸው ተሰባስበው ትምህርት ቤት ለማሰራት ክሊኒክ ለማሰራት መንግስትን የሚጠይቁበትን እድል ድርጅቶችን በመጠየቅ በዚህ ያንን ከቦታ የማስፋፋት ተስፋ እንዳላቸው ሲናገሩ በጣም ደስ ይላል።
አቶ እስክንድር እንግዲህ እያወራን ያለነው ቀደም ብሎ እንደገለጹት ስር የሰደደ ችግር ነው። ወዲሁም ደግሞ ለተከታታይ አመታት ዝናብ ያልዘነበበት ጊዜ ነው ኢትዮጵያ አብዛኛው በድርቅ የተመቱ አካባቢዎችና ዳቹበት ቦታ ደግሞ ቀድሞውንም ደረቃማ አካባቢ ነው እንደገለጹትና አርብቶ አደሮች ከቦታ ወደ ቦታ ተዘዋውረው ከብቶቻቸውን የሚያረቡበት እንደመሆኑ እንዴት ውሃ ተገኘ? በወትሮም የማይገኝበት ቦታ ስለሆነ ምን አይነት ስራ ነው የሰሩት የሚለው የተለየ ስሜት የሚያሳድር ይመስለኛል።
አዎ፣ በጣም ጥሩ ጥያቄ ነው። ጉርጓዱን እኛ አልቆፈርንም። ጉርጓዱ የተቆፈረው ከነሱ ካሉበት የአፋር ህብረተሰብ ያለበት ቦታ ከአራት ኪሎ ሜትር እስከ 10 እና 12 ኪሎ ሜትር ድረስ ይሄዳሉ። እዛ ቦታ ከዚህ በፊት ቆይቶ ጉርጓድ ተቆፍራለ በሶላር እያወጡ ፓምፕ አድርገው እዛው አጠገቡ ላለው ህዝብ ያቀርባሉ። ለተወሰነ ሰው የሚያደረግነው ምንድን ነው? ከዛ ወዲያ ብዙ መንደሮች አሉ ውሃ የማያገኙ በግራቸው እንዳልኩት ከአራት ኪሎ ሜትር እስከ 12 ኪሎ ሜትር ከዛ በላይ የመጡ ከብቶቻቸውን እያመጡ የሚያጠጡባቸው እና እኛ ያንን ውሃ ወስደን ትልቅ ሬዘርቮር አስፈርተን ውሃ ማጠራቀሚያ ያው ተራቀመው ውሃ ደግሞ ወደ መንደሮች እየሄደ በግራቪቲ በራሱ ኃይል ማለት ነው ከፍተኛ ቦታ ስላለ እዛ ደግሞ ቦኖ አስፈርተናል። የውሃ መከፋፊያ ቧንቧዎች አስፈርተን 3 ቦታዎች ላይ ያ ተሰርቶ ህዝቡን ይረዳል። ከዛ ደግሞ የከብቶች የሚጠጡት እንደ ገንዳ ይሰራል እና እሱ ተሰርቶ ነው አሁን በህዝቡ የተሰጠው።
የማየት እድል አልነበራችሁም እናንተ? ቁፋሮው ሲካሄድ እናንተ ውሃውን ወደ ሰው ማቅረብ ነው የሰራችሁት ስራ? ቁፋሮው ተካሄዶ ነበር እናንተ ስትሄዱ?
ስንሄድ ዋናው መነሻው እንደምትለኝ እሱ ከሆነ የቆየ ነው፣ ብዙ ጊዜ በፊት የተሰራ ነው ጉርጓድ። ነገር ግን እኛ ያደረግነው ይሄን እንዳጠራቀመውን በመስራት ቧንቧውን ደግሞ በመዘርጋት ነው ትልቁ ስራ የተሰራው።
ይህንን ስራ የተወሰኑ ሰዎች ሂውስተን አካባቢ፣ ኦክላሆማ አካባቢ የሚገኙ ቤተሰቦች፣ ጓደኛሞች፣ የጓደኛሞች ልጆች እንዲሁ ከኪሳችሁ እያወጣችሁ እንደውም ብዙም ማህበረሰቡን አልፋችሁ ሳትጠይቁ በምታጠራቅሙት ገንዘብ ልጆቻችሁ በየሚሰሩበት መስሪያ ቤት እየጠየቁ በሚያገኙት እርዳታ አማካይነት እንደነበረ ባለፈው ገልጸውልናል እና አፋር ላይ ላደረጋችሁት ህዝቡን የሚጠቅም አስተዋጽኦ ምን ያህል ወጪ ጠየቀ? በውጭ የሚገኘው ማህበረሰብ ከተባበረ እንዲህ አይነት እርዳታ ለማድረግ አለል እንደሚል የሚገልጽ መረጃ ይሰጡናል በሚል ነው እና እስኪ እሱን ይግለጹልን።
ጥሩ ጥያቄ ነው። በዚህ ላይ ተለየም ትኩረት የሚሰጠው እኛ የምንሰራቸው ፕሮጀክቶች አነስተኛ ናቸው። ለትንንሽ መንደር መኪና የማይገባበት ብዙ የእርዳታ ድርጅቶች የማይደርሱበት የሆኑ ቦታ ነው። ከዛም አልፈን ደግሞ ጉርጓድ መቆፈር ብቻ ሳይሆን ብዙ ቦታ ያለው ችግር ምንድን ነው? ምንጭ አንድ ቦታ ይኖራል፣ ህዝቡ ሌላ ቦታ ይኖራል እና ከ5 ኪሎ ሜትር እስከ 10 ኪሎ ሜትር አንዳንዴ 3 ሰዓት 4 ሰዓት ይፈጅባቸዋል ውሃ ለመቅዳት ብቻ። ይህ ደግሞ የህፃናቱን የተማሪዎችን ጊዜ ይፈጃል፣ የእናቶችን ወገብ ይሰቃያል እና እነዚህን ነገሮች ለመቅረፍ ነው የምንሰራው። ገቢያችንም ያለን ከህዝቡ እንዳገኘው ገቢ አነስተኛ ነው። ነገር ግን አሁን ሰፋ ባለ መንገድ እና ደግሞ በይበልጥ ጉርጓዱም ጥልቀት ያለው ጉርጓድ በመቆፈር በፓወርም ሆነ ወይም በዲዝል የሚሰራ ፓምፕ በማስገባት የመሳሰሉ ተለቅ ያለ ስራዎችን ፕሮጀክቶችን ለመስራት እንፈልጋለን። ወጪው እንደ ቦታውና እንደ ፕሮጀክት አይነት በትንሹ ከ6000 ዶላር እስከ 30000 ዶላር የሚያወጡ ናቸው አሁን እያንሰራቸው እና ከህዝቡ የምናገኘው እንግዲህ ይህንን አይነት ወጪ ስላለብን ያንኑ ባተኮረ ነው። ወደፊት ግን እነዚህ ነገሮች ደግሞ በይበልጥ ከህዝቡ እርዳታ እንድናገኝ ህዝቡ በተቻለ በተለይ ዲያስፖራው በተቻለ ቢረዳም ከዚህም የበለጠ ሰፋ ያለ ፕሮግራሞችን ማድረግ እንችላለን ብለን እናምናለን።
አራያነታችሁ ያለ ጥርጥር ለብዙዎችም የሚደርስ ይመስለኛል። ቆንጅት፣ በተለይ አሁን በመጨረሻ ይሄን ፕሮጀክት የሰሩበት ቦታ ክፉኛ በድርቅም አሁን በቅርብ ባቆመው ጦርነትም የተጎዳ አካባቢ ነው። አፋር ብዙ ድመት ከደረሰባቸው የኢትዮጵያ አካባቢዎች አንዱ ነው። ተስፋ እንደማረገው በዚህ ሰዓት የሚከታተሉ አድማጮቻችንም በበኩላቸው ቀደም ብለን እንዳልነው አይኔ አንድ ሰው ነኝ የኛ 3 ነን ምንም ማረግ አንችልም በሚል የችግሩ ብዛት ተስፋ ሳያስቆርጣቸው አንድ ነገር መርጦ ማድረግ እንደሚችሉ ምሳሌ ሆናችሁ ያሳያችሁ ይመስለኛል። ቆንጅት እና አቶ እስክንድርን በሌላ ማጋጣሚ መልሰን እንደምናገኛቸው ተስፋ አደርጋለሁ። አመስግነን እንሰናበት።
ዌብሳይታችን www.streamofhope.org streamofhope.org ይባላል። ይህን ድል ለሰጣችሁኝ ለአቶ አሉላና ለወይዘሮ ቆንጅት በድርጅታችን ስም ሆኜ በጣም አመስግን ፈልጋለሁ።
እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። አመሰግናለሁ።
አድማጮች፣ ከአቶ እስክንድር ታምራት ጋር የነበረን ቆይታ ዘለግ ያለ ነው። ሙሉውን ቃለ ምልልሳችንን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በምሽቱ ቅንብሩ ዘወትር እንደሚያደርገው የታሪክ ማስታወሻ አገላብጦ
60 አመታት ወደ ኋላ ወደ 1950ዎቹ ይወስደንና
የቀድሞውን የአፍሪካ አንድነት ምስረታ፣ የአፍሪካ ህዝብ መዝሙርና የሙዚቃ ቀማሪዎችን ጨምሮ በጊዜው የተፈጸሙ ጉዳዮችን ያዛመደ አንዳንድ ሁኔታዎችን ያስታውሰናል።
በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መንግሥት ላይ ልክ የዛሬ 60 አመት ተካሂዶ የነበረውን መፈንቅለ መንግስት ያከሸፈው የኢትዮጵያ አየር ኃይል የጦር አውሮፕላኖች በአዲስ አበባ ሰማይ ላይ ሲያንዣብቡ ነበር። ከሁለት አመት በኋላ የዛሬ 60 አመት መሆኑ ነው። ከሁለት አመት በኋላ ደግሞ ይህ አፍሪካዊ ህብረ ዝማሬ በአፍሪካውያን የኢትዮጵያ ልጆች ድምጽ አስተጋባ። አፍሪካ አፍሪካ በዓሉ የአፍሪካ አንድነት ድርጅት ነው። መዝሙሩም ስለ አፍሪካ አንድነት፣ ዘማሪያኑም የሀገራችን የአፍሪካ ልጆች ኢትዮጵያውያን ናቸው። ምን ነው ታዲያ የሙዚቃው የባንዱ መሪ የውጭ ሀገር ሰው ሆነ ተባለ? ጥናቱን ንጉሠ ነገሥቱን ጨምሮ የአፍሪካ አንድነት ድርጅት የወቅቱ የአህጉራቱ መሪዎች በተገኙበት አስቀድሞ ከበዓሉ በፊት በብሔራዊ ቲያትር ይሰማ ነበርና ይሄ ጥያቄ ቀረበ። በዚህ ጊዜ ከመምህሩ ደቀ መዝሙሩ የሚሉት ራሳቸው ነርሲስ ናልባንዲያን የ37 ዓመቱ ጎልማሳ ተፈራ አቡነ ወልድ ሊቀ መዘምራን ሆኖ ባንዱን እንዲመራ ተሰየመ። የዚህ ታላቅ ድርጅት 60ኛው ዓመት በሚከበርበት በዚህ ዓመት የሙዚቃው ሰው ተፈራ አቡነ ወልድም ካረፈ 10ኛ ዓመቱ እነሆ ዘንድሮ ሆነ። የሁለቱ ታሪክ መገጣጠም መዝሙሩን ታላቁን የሙዚቃ የኢትዮጵያ ባለውለታ ነርሲስ ናልባንዲያንንና እንዲሁም ደግሞ ተፈራ አቡነ ወልድን በዚህ ዝግጅት ላስታውሳቸው ቻልኩ። የግጥሙ ደራሲ አያሌው ታደሰ ሲሆኑ የዜማው ደራሲ ነርሲስ ናልባንዲያን ናቸው። ነርሲስ የውጭ ሀገር ዜጋ ተባሉ እንጂ ኢትዮጵያን የሚወዱ የኢትዮጵያ ልጅ ናቸው። የኢትዮጵያ የሙዚቃ ታሪክ ባለ ታሪክ ናቸው። ዛሬም ቤተሰባቸው አዲስ አበባ 4 ኪሎ ብርሃንና ሰላም ፊት ለፊት በሚገኘው መኖሪያ ቤታቸው ውስጥ ይኖራሉ። ነርሲስ ከዚህ በፊት የኢትዮጵያን ህዝብ መዝሙር ደርሰው የውጭ ሀገር ዜጋ ነው የደረሰው በሚል መዝሙራቸው እንዲቀር ተደርጓል። የ1966 ዓመተ ምህረት አብዮት ሲፈነዳ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ የሚለውን የአየር ኃይል ዜማ ደርሰው ተግባር ላይ እንዲውል ያደረጉ ነርሲስ ናልባንዲያን ናቸው። ነርሲስ ናልባንዲያን የነ ምኒልክስ ናቸው፣ የነ ግርማ ነጋሽ፣ የነ መራዊ ስጦት፣ የሌሎችም የሙዚቃ ሰዎች መምህርና አባት ናቸው። በዛሬ ዝግጅቴ ሁሉንም አስተዋወስኩ። እዚህ ላይ ላብቃ። ዛሬ 15 ቀን እንገናኝ። ደህና ሁኑ።
ንጉሴ አክሊሉን በዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22.25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ለገሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት